አቶ ጌታቸው በመረጃ የተደገፉ የሚመስል ድምዳሜዎች ዛሬ ወደ ኋላ መለስ ብለን ስንመለከት ቀድሞ የመረጃ ድርጅቱ ሲደርስበት እርምጃዎች ተወሰዱ
እንደዚህ ጋር አያይዘው ሊመልሱ ይችላሉ። እርምጃ ካለመወሰዱ የተነሳ የኢትዮጵያ ሁኔታ እየተዳከመ በዛን ጊዜ የኤርትራ ነጻነት ተዋጊዎች ተደጋጋሚ ድል ማግኘት አልፎ ተርፎም ሀገር ውስጥ የ83ቱን የመሰለ መፈንቅለ መንግስት ሙከራ በመጨረሻም ደርግ ጀነራሎቹ እየከዱት ይባላል እየተዳከመ ሄዶ እርምጃ ይወሰዳሉ። ይሄ ሁሉ የሆነ ደህንነቱ ምን ይሰራ ነበር የሚል ጥያቄ እናነሳዋለን።
እንግዲህ ሮሉን ነው ማወቅ የአንድ ደህንነት ሮል መረጃዎችን መሰብሰብ፣ የተሰባሰቡ መረጃዎች አናላይዝ አድርጎ ደቁሶ አጥንቶ ጨምቆ ሊሆን የሚችሉ ነገሮችን ከመፍትሄ ሀሳቦች ጋር ማቅረብ ነው ደህንነት ስራ። እርምጃዎችን መውሰድ የዛ
መሰረት ፋንታ ነው።
ይህን በሚመለከት ግን እንደተባለው ችግሮቹ ከጊዜ ወደ ጊዜ እየሰፉ የበለጠ እየተወሳሰቡ የእኛም የማድረግ አቅም የዛን ያህል እየቀነሰ በውስጥም ያለው የህዝብ አመለካከትና ድጋፍ ደግሞ እንደዚህ እየተቦረቦረ እንደመጣ በተደጋጋሚ ሪፖርቶች ይቀርባሉ። አንዱ ትልቁ ለምሳሌ የመረጃ ስብስብ የሚያፈጥረው ይሄ ፓብሊክ ኦፒኒየን ወይም የህዝብ ድምፅ የምትለው ራሱ መሰላታችን የሆነው ህዝብ ራሱ ከጊዜ ብዛት የተነሳ እየሰለቸ በመንግስት የነበረው ድጋፍ እየቀነሰ ከእለት ወደ እለት እናቴን አገባ ሁሉ አባቴ ነው አይነት ነገር ወደሚል ደረጃ ላይ ደርሶ ጥላቻው እየጨመረ ሲመጣ ይሄ ሁሉ ሳይቀር ይቀርብ ነበር። እርምጃም ባለመወሰዱ በተለይ በሊደርሺፑ መካከል ላይ የመከፋፈል እና የመጓተት ሁኔታ ሲመጣ ይቀርቡ የነበሩ የመረጃ ሁኔታዎች አክሽን ሳይወሰድባቸው ሽባ የሚሆነ ፓራሊሲስ ኢንአክሽን እየጨመረ ሲመጣ ቅድም እንደተባለው ጠላት እየገፋ ኢንተርናሽናልን በተፈጠረ ኃይል አሰላለፍ እኛ የኮሰስንና የመነመንን ስንመጣ በእነሱ በኩል የበለጠ ድጋፍ እያገኙ ስትራቴጂክ አድቫንቴጅ የመጡበት ደረጃ ላይ መድረስ እንደዚህ እርምጃ ያለመወሰድ ውጤት እኮ አንዱ መግለጫው የተባለው ከወታደራዊ መፈንቅለ መንግስት ሙከራው ራሱ እኮ አንዱ መግለጫ ነው። ድሮቹ ጀነራሎች ያለው የውጊያ ሁኔታ ይህን ይመስላል፣ ያለው የኃይል አሰላለፍ እንደዚህ የሆነ ነው፣ ይህንን ነገር መጨረስ ያለብን በዚህ ኃይል ብቻ ስላልሆነ መፍትሄ ይፈለግ ብለው ጮኸው የሁሉ ሁኔታ ሰሚ ስላላገኘ እኮ መጨረሻ ላይ የወሰዱት እርምጃ ነው። ከዚህም አኳያ ብናየው ለማለት
ከዚሁ ጋር በተያያዘ አንድ ጥያቄ እናንሳ። ቀደም ሲል በተላለፈው ውይይት ላይ ስለ ሰላሙ ጉዳይ አንስተው ነበረ። በምን በምን ተለያያችሁ? የሰላሙን ጉዳይ እስቲ ገፋ አድርገው ይንገሩን። እነማን ምን አሉ? እነማን ነበሩ ዋና ዋና የሰላሙን ጉዳይ ተዋናዮች? ሲፈርስ ደግሞ ለመፍረሱ ምክንያት ናቸው የሚባሉ?
መልካም። የተደረገው የሰላም ጥረት የቆየ ነው። ብዙ ክፍል በሚስጥራዊ ግንኙነት ላይ ይደረግ የነበረ ሲሆን ከተወሰኑት ጋር ይሄ የሚስጥራዊ ግንኙነቱ ሲገፋበት ቆይቶ መጨረሻ ላይ ወደ ይፋ ሊገለጽ መጥቷል። በተለይ ወሳኝ ከሆኑት ከሻቢያና ጀባና ከቲፔሌት ጋር የተደረጉት ግንኙነቶች ከሌሎቹም ጋር የነበረው ጠቅለል ባለ መልኩ ሲታይ ሁሉም ያነሷቸው የነበሩት ነገሮች ውይይቱ ሶስተኛ ታዛቢዎች በሚገኙበት መካሄድ አለበት። አንድ ሁለተኛ ውይይቱ መጀመሩ በይፋ መገለጽ አለበት። ሶስተኛ ውይይቱ አለምንም ቅድመ ሁኔታ መካሄድ አለበት የሚል ከሁሉም ተቃዋሚ ቡድኖች በኩል ይቀርቡ የነበሩ ሀሳቦች ናቸው። በኢትዮጵያ መንግስት በኩል ደግሞ የነበረው አንድ የኢትዮጵያን አንድነት መቀበል ለውይይቱ መጀመር ወሳኝ ነው የሚል ፕሪኮንዲሽን ነበረ፣
ቅድመ ሁኔታ ነበር።
ሁለተኛው ውይይቱ ተካሂዶ አንድ የተወሰነ ነጥብ ላይ እስኪደረስ ድረስ ውይይቱ በይፋ አይገለጽም፣ በሚስጥር መካሄድ ነበረበት የሚለው ሁለተኛው ነው። በሶስተኛ ደረጃ ደግሞ የነበረው የሶስተኛ ወገን ኢንቮልቭመንት በምንም አይነት መልኩ የሚፈቀድ አይሆንም። ችግራችን የውስጥ ችግር ነው፣ በእኛና በእናንተ መካከል ላይ በቀጥታ ተገናኝተን በመናገርው ድርድር ሁኔታውን መቋጨት እንችላለን። ሶስተኛ ወገን ግን እንዲገባ ፍላጎት የለንም የሚል ነው። እነዚህ ሶስት ሁኔታዎች ረጅም ጊዜ የፈጀ እሰጥ አገባ ተካሂዶባቸዋል። ሙሉ አድሮ ግን ሁኔታዎች እየከፉ የነበረው አድቫንቴጅ ለተቃዋሚዎች እያጋደለ በመጣበት ሰዓት ላይ አንቀበልም ያልነውን ሶስተኛ ወገን ወደ መቀበል ውይይቶቹንም እንደዛው በይፋ የማድረግ ሁኔታ ላይ እየተገደድን የደረስንበት ጊዜ ነበረ እና መሰረታዊ የነበሩት የልዩነት ነጥቦች እነዚህ ናቸው።
ተቃዋሚ ግን ተወያዮች ከደርግ ጋር የተወያዩት እነማን እንደሆኑ አንድ ሁለት ሶስት ብሎ መጥቀስ ይቻላል የሚቻል ከሆነ እና ደግሞ ስምምነቶቹን የሚያፈርሱት ወገኖች እነማን ናቸው በምን ምክንያት ነው? ይሄን ነው እንግዲህ ብዙ ሰው የፕሮግራም ያለፈው ከተላለፈም በኋላ በጥያቄ መልክ የቀረቡልን።
ህዝባዊነት ግንባር በኩል አቶ አላሚን መሐመድ ሰይድ፣ አቶ መሐመድ ሸሪፍ፣ አቶ ሀይሌ ወልደ ተንሳይ፣ ኤርሚያስ እነዚህ በቋሚነት ህዝባዊነት ግንባርን ወክሎ የተገኙ ሲሆን አትላንታ ላይ ተደርጎ በነበረው ግንኙነት ከዚህ ቀደም በኢትዮጵያ ውጭ ጉዳይ ሚኒስቴር የአፍሪካ መምሪያ ኃላፊ ወይሰራ የነበረው ዶክተር አማረ ተክሌን አንድ ደግሞ ስሙን ማላስታውሰው የኢትዮጵያ የባህር ኃይል ባልደረባ የነበረ እነዚህ ሰዎች በሻቢያ በኩል ነበሩ። በኢትዮጵያ በኩል አትላንታ ላይ በነበረው ሁኔታ የነበሩት የቡድኑ መሪ ዶክተር አሻግሬ ናቸው። ከእሳቸው ጋራ ሌሎች የነበሩት አምባሳደር ጥበቡ በቀለ፣ አቶ ቢሊሊ ማንደፍሮ፣ ኃይለማርያም ጎሹ፣ አቶ ፍስሐ ይመር እነዚህ እና ሁለት የደህንነት አባላት እዚህ ተገኝተዋል። ከዛ በፊት የኢትዮጵያን ልዑካን ይመሩ የነበሩት በሚስጥር በተደረገ ግንኙነት ላይ ዶክተር አለሙ አበበ፣ ኮሎኔል ተስፋዬ ወልደስላሴ እና ዶክተር አሻግሬ እና ሁለት የደህንነት አባላት ነበሩ። ከኢኤልኤፍ ጋር የተደረገው ግንኙነት ላይ ደግሞ የመጀመሪያው ግንኙነት በኮሎኔል ተስፋዬ ወልደስላሴ መሪነት ዶክተር አሻግሬ ግለጡ አባል ሆነው ከኤርትራ አንድ ሰው እና ሁለት የደህንነት አባሎች ነበሩበት። ይሄ ከኤልኤፍ ጋር ይደረግ የነበረው ግንኙነት ወደ በኋላ ላይ ሲዳብር መሪነቱን አቶ ሸዋንዳኝ በለጠ ወስደውታል። አቶ ዶክተር አሻግሬ አባል ሆነው ኮሎኔል ቃለ ክርስቶስ አባይ፣ አቶ ሳህሉ እና አቶ ፍስሐ ዘወዴ ደግሞ በአባልነት እንዲገኙበት ተደርጓል። ከቲፒኤልኤፍ ጋር የነበረውን ዶክተር አሻግሬ በመሪነት ዶክተር ንጉሴ አየለ፣ ኮሎኔል ቃለ ክርስቶስ አባይ፣ አቶ ሳህሉ፣ አቶ ፍስሐ እና ሁለት የደህንነት አባላት ነበሩ እና በዚህ ሁሉ ውይይት ላይ ኢንቮልቭ አድርገው የነበሩ ሰዎች እነዚህ ነበሩ። ጀባ የሚባለው የዚህ የኤርትራ ሊብሬሽን ፍሮንት የሚባለው ነው። ኮሎኔል ተስፋዬ ወልደስላሴ በመሪነት ዶክተር አሻግሬ ግለጡ በአባልነት አንድ ኤርትራዊ ከኤርትራ ክፍለ ሀገር እና ሁለት የደህንነት አባላት ነበሩ።
የት ነበረ የተካሄደው ከነሱ ጋር?
ሮም ነበር። የመጀመሪያው ግንኙነት የተደረገው ሮም ላይ ነው። ከዛ በኋላ በአቶ ሸዋንዳኝ በለጠ መሪነት ካርቱም ላይ ተደጋጋሚ ግንኙነቶች ተደርገዋል።
ቀደም ሲል አቶ ጌታቸው የኢትዮጵያ አንድነት ቢሉ ግን አሁን በዚያን ጊዜ ሻቢያ የኢትዮጵያን አንድነት ይደግፍ ነበር የሚሉ አሉ። ይሄንን እንዳለ ይዘውልኝ ደግሞ ሻቢያና ወያኔ ያኔ አጠራሩ ወይም እስካሁንም ወያኔ የሚሉ አሉ፣ ኢህአዴግን አንድ ክፍል አብረው ሰርተዋል። ቀይ ኮከብን እንኳን እስከ ማፍረስ የደረሰ ኃይል ነበራቸው ወያኔና ሻቢያ ይባላል። ያን ያህል ትብብር ኖሯቸው አሁን ግን በምን ሁኔታ ላይ እንዳሉ ይታወቃል። እንደው ይሄን ሁኔታ እስቲ ይግለጡልን፣ እንዴት ነበረ? ኢትዮጵያስ የአንድነት በሻቢያ ይደገፍ ነበር፣ በኋላ ደግሞ አብሮ የነበረ ሁኔታ ለምን ፈርሶ እዚህ ደረሰ?
በሻቢያና በቲፒኤልኤፍ መካከል ላይ እንደተባለው የጋራ ጠላት በሚል በኢትዮጵያ መንግስት ላይ በነበራቸው አመለካከት በጋራ አብረው ይሰሩ ነበረ፣ የጋራ ኦፕሬሽን ያካሂዱ ነበረ። ለዚህም ማስረጃ የሚሆነው በቀይ ኮከብ ለገባ አብዮታዊ ዘመቻ ጊዜ የተከበበውን የናጥፋን እንትን እንዲጨናገፍ ያደረገው ከቲፒኤልኤፍ ወሮ የሄደው ወደ አራት ብርጌድ በላይ የሚሆን ኃይል ነው። ይህን ያህል የጠበቀ ግንኙነት ነበራቸው። በኋላ ላይ ግን በተለይ ሻቢያ ከኢትዮጵያ መንግስት ጋር በሚያደርገው ግንኙነት እኛን አሳልፎ ሰጥቶ እሱ ተስማምቶ ሊገባ ነው በሚል በወያኔ በኩል ከፍተኛ ፍራቻ ስለነበረ አንድ ሁለት በኃይልም ቁጥራቸው እያደገና እየበዛ ስለመጣ ሻቢያን የመገዳደር ሁኔታ ስለነበረ በመካከለቸው ላይ የተነሱ ችግሮች ነበሩ። እነዚህ ችግሮች ምንድናቸው? ዋነኞቹን ብቻ ለመጥቀስ ያህል አንደኛ በኢትዮጵያ መንግስት ባህሪ ላይ በወያኔዎች በኩል ወታደራዊ መንግስት ፋሽስት ነው የሚል አቋም ሲኖራቸው፣ በሻቢያ በኩል ግን የነበረው ፋሽስት የሚለውን ሁኔታ ሳይቀበሉ እንደ ወታደራዊ ጁንታ ነው የሚል አይነት አመለካከት ነበረ። ሁለተኛው በሶቪየት ህብረት ላይ የወሰዱትም አቋም እንደዛው ይለያያል። ወያኔዎች በኩል የሶቪየት ህብረት ሶሻል ኢምፔሪያሊስት ነው የሚል አቋም ሲኖራቸው፣ በሻቢያ በኩል ግን ከሶቪየት ህብረትም ጋር መልካም ግንኙነት ስለነበራቸው ይህንን አቋም አይቀበሉም ነበረ። በሶስተኛ ደረጃ በወታደራዊ እንቅስቃሴና ስትራቴጂም ላይ እንደዚሁ ልዩነት ነበራቸው። ወያኔዎቹ የሚሉት ሻቢያ በናቅፋ ዙሪያ ላይ ተከልሎ መቀመጡ የሚያመጣው ለውጥ የለም፣ ከናቅፋ ወርዶ ህዝብን ተደባልቆ ህዝብን ይዞ መዋጋት ያለበት ወታደራዊ ስትራቴጂያቸው አያዋጣም በሚል እንደዛ አይነት አቋም ነበራቸው። ከዚህ ሁሉ ግን በሻቢያና በወያኔ መካከል ከፍተኛ የሆነ መቃቃር የፈጠረው በብሔረሰቦች ችግር አፈታት ላይ የነበረው አቋም ነው። ይሄ ምን ማለት ነው? ወያኔዎቹ ከመሰረቱ ሲጀምሩ እንደዛሬው ኢትዮጵያን እንይዛለን ሳይሆን በፕሮግራማቸው ላይ በማስተማሪያ ጽሁፋቸው ላይ ሁሉ ያስቀመጡት ብሔረ አጋዚ አክሱማይት መንግስት የሚባለውን እንመሰርታለን፣ ከኢትዮጵያ እንገነጠላለን ነው እንጂ ኢትዮጵያን ይዘን እናስተዳድራለን የሚል አቋም አልነበራቸው። በዚህም የተነሳ እያንዳንዱ ብሔር የራሱን እድል በራሱ ወስኖ ከኢትዮጵያ መውጣት ይችላል የሚል አቋም ነበራቸው። አሁን ስልጣን ከያዙም በኋላ የመጣው የአንቀጽ 39 የዛ መሰረታዊ እምነት ኤክስቴንሽን ነው። ይሄ ሲሆን በኤርትራኖቹ በኩል ይሄ ሀሳብ ራስ ምታት ነው የሆነው። ለምንድን ነው ይሄ የሆነው? ኤርትራ ውስጥ የሚገኙት የቀይ ባህር አፋሮች ከፈለጉ ኢትዮጵያ ውስጥ ከሚገኙ አፋሮች ጋራ፣ ከፈለጉም ጅቡቲ ከሚገኙ አፋሮች ጋራ፣ ካልፈለጉም በራሳቸው ተገንጥለው መኖር ይችላሉ የሚል አቋም ሲፒኤልኤፍ አንጸባርቋል። ይሄ በሻቢያ በኩል ያልተወደደበት ምክንያት አለ። የኢትዮጵያን አንድነት በመደገፍ ሳይሆን አፋር እንደ አፋርነቱ ከሌሎች አፋሮች ጋራ የሚሄድ ከሆነ፣ ኩናማም እንደዚሁ ወደ ኢትዮጵያ የሚሄድ ከሆነ የኤርትራን አይደንቲቲ ያጠፋብናል። ኤርትራ ኩናማ እንደ ኩናማ፣ አፋር እንደ አፋር፣ ብሌን እንደ ብሌን፣ ሳሆ እንደ ሳሆ ሳይሆን የነበረው የቅኝ አስተዳደር የኤርትራዊን አይደንቲቲ ዴቨሎፕ እንዲያደርጉ አድርጓል እንጂ በተናጠል የሚያደርጉት እንደዚህ አይነት ነገር አይኖርም የሚል ከፍተኛ የሆነ እንትን የነበራቸው። በዚህ ምክንያት ነው ሻቢያዎች የብሔሮችን የመገንጠል ነገር የማይደግፉት የኤርትራን አይደንቲቲ ለመጠበቅ ነው እንጂ የኢትዮጵያን አንድነት ፈልገው አይደለም። በኢትዮጵያ ውስጥ የምናያቸው የተለያዩ የተቃዋሚ ቡድኖች የኤርትራ መሬት ያልረገጡ፣ የኤርትራ ያልሰለጠኑ፣ በመሳሪያ ያልታጠቁ የኤርትራን ተቃዋሚዎች ብሪጅ አድርገው ከአረቡ ዓለምና ከምዕራቡ ዓለም ጋር ግንኙነት ያልፈጠሩ ማንም የለም እና ይሄ የሚያሳይህ የኢትዮጵያን አንድነት ፈልገው ኤርትራኖች አደረጉ ሻቢያ አደረገ የሚለውን ሳይሆን የኤርትራን ናሽናል ኢንቲቲ ለመጠበቅ ይህንን አቋም መውሰድ ስለተፈለገ የመጣ ነገር ነው። እና መሰረታዊ አይነቱ ሻቢያ የኢትዮጵያን አንድነት ደግፎ ሳይሆን የራሱን የኤርትራን መንግስት ኤርትራ የሚለውን ነገር ለመጠበቅ የወሰዱት ሁኔታ ነው።
ግን አንድ አጭር ነገር ነው መለስ ብለው ይሄ ሁሉ ድርድር የሰላም ውይይት ሲደረግ ተስፋ ነበር። አቶ ጌታቸው
ተስፋ ነበረ። ምንድን ነው ተስፋው መሰለ? ጦርነቱ ይህን ያህል ጊዜ ተራዝሞ በርካታ የሰው ህይወት ጠፍቶበታል፣ በርካታ ንብረት ወድሟል። በእነሱም በኩል ከአንድም ሁለት ሶስት ጊዜ አስመራን በከባድ መሳሪያ ቀጠና ውስጥ ከተው ኤርፖርቱን አካባቢ እስከ መምታት የደረሱበት ደረጃ ላይ ነው። ያን አካባቢ በአየርም በባህርም ከፍተኛ ውጊያ የሚካሄድበት ስለሆነ ዋርዞን ነው በሚል የኢንሹራንስ ዋጋ ሁሉ ሰማይ እንዲህ ያደረጉበት ጊዜ ነበረ። ለድል ተቃርበናል ብለው የወሰኑበት ጊዜ ነበር። በእኛም በኩል እንደዚሁ ከዛ ሁሉ ከበባና ትርምስ ውስጥ ወጥተን እነሱን እስከ ናጥፋ ድረስ የመክበብና እንደውም በቀቆቆ አሮታ ዘመቻ ጊዜ ዶክመንት የማቃጠልና ንብረቶቻቸውን ይዘው የመሸሽ ሁሉ ደረጃ ላይ ተደርሶ ነበር። በእነዚህ ምክንያት የተረዳነው ነገር ቢኖር በተለይ በዚህ በውይይቱ ላይ የምናደርገው ድርድር በነበረው አሰስመንት ዋን ቱ ዋን በነበረው ኮንታክት ላይ እንደተረዳነው እነሱም የሚሉትን ነጻነት በኃይል እንደማያገኙ እኛም ደግሞ እንደፈለግን እኛን ተጠማሳደፈን ቀድሞ በነበረው ሁኔታ የኤርትራን እንትን መጠበቅ እንደማንችል በሁለታችንም በኩል ግንዛቤ ተደርሶ ነበር። ያሳይ የነበረው ሁኔታ ምን ላይ ነበረ? እነሱንም ፌስ ሴቪንግ በሆነ መልኩ የነበራቸውን የፌዴራል ስትራክቸር በጠበቀ መልኩ ሁኔታውን ለመፍታት ተስፋ ነበረው።
አቶ ጌታቸው ቀደም ብለው ከሚያነሷቸው ሀሳቦች ጋር የተያያዘ ጥያቄ ላንሳ። ውይይት ሲጀመር ሶስተኛ ወገን እንዲኖር፣ ውይይቱ እንደተጀመረ ይፋ እንዲደረግ፣ ምንም አይነት ቅድመ ሁኔታ እንዳይኖር የሚል መነሻ በቀረበበት የኢትዮጵያ መንግስት ሶስቱንም ያልተቀበለው ይመስላል። ከርሶ ገለጣ ቢያንስ ሁለቱን በጊዜያዊነት ሶስተኛ ወገን የሚለውን ደግሞ ጨርሶ አልተቀበለም። ሁለቱ ሀገሮች ዛሬ ያሉበት ሁኔታ ላይ ሆኖ ሲመለከቱ ሊሳካ ይችል የነበረበት እድል ይታያል። ኢትዮጵያ መንግስት ሊወስደው ይገባ የነበረ፣ ሌሎችም ወገኖች በአንጻሩ ሊያዩት ይችሉ የነበረ ሁኔታ ይታያል።
ሁኔታዎች አሉ። አየህ መቼም በድርድር ሳይንስ የኔጎሽየሽን ሳይንስ ውስጥ የራሱ የሆነ መርህ አለው፣ የራሱ የሆነ የፕሮሲጀር ሂደት አለው፣ የራሱ የሆነ የአቀራረብ ስልት አለው እና እነዚህን ነገሮች በአንድ በኩል አስቀምጠህ፣ ሁለተኛው ነገር በኢትዮጵያ መንግስት በኩል ችግሩን በሰላም ለመጨረስ የተወሰደ የስትራቴጂ አማራጭ ሆኖ ቀርቦ ነበር ወይ የሚለውን ለመመለስ በጣም ይከብደኛል። ምክንያቱም አንድን ችግር በሰላም ለመጨረስ ስትወስን ኮሚትድ መሆን አለብህ። ይሄ ችግር ሊያልቅ የሚችለው ሊፈታ የሚችለው በዚህ መልኩ ነው፣ ይሄ ሊጨብጠው የሚገባ ግብ ነው ብለህ ያለህን ኃይል ሪሶርስ ሁሉ ያንን ነገር ተግባራዊ ወደ ማድረግ ደረጃ ላይ እንዲያተኩር ማድረግ ነበረብህ። በዚህ በኩል ስመለከተው በኢትዮጵያ መንግስት በኩል የሰላም ሁኔታው እንደ ስትራቴጂያዊ አመራጭ ተደርጎ አለመወሰዱን አሁን ላይ በሚገባ መናገር ይችላሉ። ይሄ ለምን አልሆነም የሚለውን ለማየት በሞከርኩበት ሰዓት አንደኛ የፖለቲካ አመራሩን ይዘውት የነበሩት ሰዎች በሙያ ስልጠናቸው ወታደሮች ናቸው። ወታደራዊ ስልጠናንና የገባውን ቃለ መሐላ የፈጸመውን ነገር ስትመለከት የእናትን አገር የግዛት አንድነት መጠበቅ፣ የህዝብን ሰላም ማረጋገጥ፣ ለዚህም ውድ ህይወቴን አሳልፌ እሰጣለሁ የሚል ግዳጅ ቃል ኪዳን የገባ ኃይል ነው። ይሄ ኃይል ተደራድሮ በፊት ከነበረው ከሚያውቀው የኢትዮጵያ አንድነት ውጪ በፌዴራል ቅርጸ መንግስት ኢትዮጵያን መስጠት ማለት አገርን መሸጥ ነው፣ የአገርን የግዛት አንድነት ማፍረስ ነው፣ ይሄ በእኛ ጊዜ እንዴት ይሆናል የሚል እንዲህ አይነቱ ከፍተኛ ችግር ነበረባቸው። አንዱ ሁለተኛ የጣልነው ስርዓት የፊደሉ ስርዓት ፌዴሬሽንን አፍርሶ ኢትዮጵያን በዚህ መልኩ ያዋሃደው ኃይል እኛ ከጣልነው በኋላ እንዴት አድርገን ነው ያንን እኛ መልሰን እንደገና ይህንን የምናደርገው የሚል በአይንህ የማታየው ውስጥ ግን በስሜታቸው ነገሮችን እንዳይረጉ እንዳይገናዘቡና እዛው ላይ ስቲክ አድርገው እንዲቆዩ ስላደረጋቸው ይህንን የሰላም አማራጭ እንዳይወስዱ ምክንያት እንደሆነ በቅርበት ከማያቸው ነገሮች ላይ እዛ ግንዛቤ ላይ ደርሻል።
በግሎ ግን ሲመለከቱ በብዙ መቶ ሺዎች ያለቁበት ጦርነት እንደመሆኑ በርካታ ጦርነቶች ናቸው የተካሄዱት። ዛሬ ሁለት የሆኑትን ሀገሮች ኢኮኖሚ አድቋል፣ ማህበራዊ ግንኙነቶችን አውቋል። ያደረሰው ጉዳት በሰላሳ አመት ውስጥ መጠኑ እንደው መገለጽ ከሚችለው በላይ እንደመሆኑ በተለይ ደግሞ በደህንነቱ ሲሰራ እንደነበረ ሰው ሲያዩ ሌላ አማራጭ ሌላ መንገድ ሊሞከር ይችል ነበር ይላሉ። ቅድም ያሏቸውን መሰረታዊ ልዩነቶችን ወታደሩ ስልጣኑን ያዘው ፖለቲካውን የሚመራበትና የሚመለከተው አቅጣጫ የተለያየ መሆኑን ከግምት አስገብቶ ይሄ ሁሉ ጥፋት ሊድን ይችል ነበር ወይ? ዛሬ ሀገሮቹ ከደረሱበት ሁኔታ መቅረት ይችል ነበር ወይ?
እንግዲህ ከአቶ ጌታቸው ጋር የጀመርነው በልኝ አልተገባደደም።
ጀመር እና
በተቻለ መጠን ራዲዮ መጽሔት ቀንም ሳንጠብቅ በአዘቦቱ እንደሚቻል ለማቅረብ እንሞክራለን። አድማጭም እንደሚጠብቅ ተስፋ እናደርጋለን።
የሚያጓጉ ብዙ ርዕሶች ተዳስተዋል። የዚያን ዘመን ምናልባትም የማይታወቁ ብዙ ነገሮች የነበሩበት ነው እና ፈታ ብለው እድልና አጋጣሚ እንደፈቀደው መስተማር ችለዋል።